ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሚያዝያ 29 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣት አርብ ሚያዝያ 29 ቀን 521 ቀናት አለፋቸው ወጣቶችን ለማፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሸቆቃ ያብቃ እንበል። እስከመቼ በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በአገዛዙ ስር ከሚገኙ የጸጥታ መዋቅሮች ተወጣጥቶ የተቋቋመው የደህንነትና የጸጥታ ግብረ ኃይል የሚባለው ተቋም ረቡዕ ሚያዝያ 27 ቀን ባወጣው መግለጫ በአገርና ከአገር ውጪ ተደራጅተው የሚንቀሳቀሱ ቡድኖችን ሴራ ማክሸፉን ገልጿል። የደህንነትና የጸጥታ ግብረ ኃይል ተብዬው በመግለጫው ቡድኖቹ በአገር ውስጥ ሽብር ለመንዛትና አገራዊ ምርጫ ተብዬውን ለማደናቀፍ ሲንቀሳቀሱ እጅ ተፍንጅ ተይዘዋል ካለ በኋላ ከአንድ የመንግስት የፖለቲካና የጸጥታና መዋቅር አባላትና አመራሮች ጋር በሚስጥራዊ ግንኙነት በመፍጠር አመራሮችን ለይቶ በመግደል ሀገራዊ ትርምስ ለመፍጠር በማቀድ ሲንቀሳቀሱ ነበርም ብሏል። በአገር ውስጥና በውጭ አገር በዚህ ተግባር ላይ የተሳተፉትን ግለሰቦች ስም ዝርዝር ይፋ የተደረገ ከመሆኑም በላይ የጦር መሳሪያዎች፣ የተለያዩ ቁሳቁሶች፣ የገንዘብ ድጋፍና ዘውር የተደረገባቸው ማስረጃዎች መያዛቸውም ተገልጿል። በመግለጫው እንደማስረጃ የቀረቡት ጉዳዮች በመረጃ የተደገፉ ባለመሆናቸው የመግለጫውን ታማኝነት አጠራጣሪ ማድርጎታል። በርካታ ዜጎች በአገዛዙ ባለስልጣኖች ላይ እምነት አጥተው ተቃውሟቸውን በጠነከረ መንገድ እያሰሙ በሚገኙበት ባሁን ወቅት አገዛዙ ይህንን መግለጫ ያወጣው አንድም በኃላፊነት ከመጠየቅበት ለማምለጥ አጀንዳ ለማስቀየር ሲሆን ሁለቱም በህቡ ተደራጅተው ተመሳሳይ ጥቃቶች ሊፈጽሙ ይችላሉ ብሎ የገመታቸውን ቡድኖች አንገት ለማስደፋት መሆኑን ብዙዎች እየተናገሩም ይገኛሉ። በተያያዘ ዜና ከጥቂት ቀናት በፊት የወያኔውን ቡድን ህዋትና ኦነግ ሸኔ በሽብርተኝነት እንዲፈረጁ የሚኒስትሮች ምክር ቤት ተብዬው ባቀረበው ውሳኔ ሐሳብ ላይ ፓርላማ ተብየው ሐሙስ ሚያዝያ 28 ቀን ይወሰነ መሆኑን ታውቋል። ቀደም ብሎ እንደተጠቀሰው ዜጎች ለአመታት አሸባሪዎች ናቸው በማለት ደምድመው ሲታገላቸው የነበሩትን ድርጅቶች ያገዛዙ ባሁን ወቅት አሸባሪነታቸውን ህጋዊ ለማድረግ ይወሰነው ከውጭ አገሮች በተለይም ከመራባውያን እየተደረገ ያለውን የርቅ ጫና ለመቋቋምና በአገር ውስጥም ከነዚህ ድርጅቶች ጋር ግንኙነት አላቸው ተብለው በሚጠረጠሩት ላይ እርምጃ ለመውሰድ ነው ተብሏል። ቡድን 7 በመባል የሚጠሩት የምዕራብ አገሮችና ጃፓን ሰሞኑን ያካሄዱትን ስብሰባ ሲያጠናቅቁ ባወጡት መግለጫ የኢትዮጵያን ጉዳይ ማንሳታቸውም ታውቋል። በቡድኑ ስም አገሮች ባወጡት መግለጫ በትግራይ ያለው የሰብአዊ መብት ይዞታና የሰብአዊ እርዳታ መጠን እንደሚያሳስባቸው ገልጸው እየተካሄዱ ያሉትን የሰላማዊ ሰዎችን ግድያ፣ የሴቶችን አስገድዶ መድፈር፣ የዜጎች መፈናቀልን ማውገዛዋል። የሻቢያ ጦር ከትግራይ እንደሚወጣ ቃል የተገባ ቢሆንም እስካሁን አለመውጣቱም እንደሚያሳስባቸውም ገልጸዋል። ሁሉም ወገኖች በፍጥነት ጦርነቱን እንዲሁም በኢትዮጵያ ታማኒ ምርጫና ብሔራዊ እርቅ እንዲኖር ለማስቻል ሁሉን አቀፍ የፖለቲካ ሂደት እንዲጀመር ጥሪም አድርገዋል። ባለፈው አመት ጣግሜ ወር ባሸባሪዎች ጥቃት ከሚኖርበት መተከል ዞን ተፈናቅለው በምዕራብ ጎጃም በቻግኒ ከተማ መጠለያ ለሰባት ወራት ያህል የተቀመጡት ከ77000 በላይ የሆኑ ተፈናቃዮች ወደ ምዕራብ ጎጃም፣ ደቡብ ጎንደርና አዊ ዞን እንዲዛወሩ ከአካባቢው አስተዳደር ኃላፊዎች የቀረበላቸውን ሐሳብ ሙሉ በሙሉ ውድቅ ያደረጉት መሆናቸውን ከስፍራው የተገኘ ዜና ይገልጻል። በሶስት ወራት ውስጥ ወደ ስፍራቸው እንደሚመለሱ በአማራው አካባቢ ባለስልጣኖች የተገባላቸው ቃል ተግባራዊ ሳይሆን ከሰባት ወራት በላይ በመጠለያ መቆየታቸውን የሚገልጹት ተፈናቃዮች የተጠለሉበት የሽራድ እንኳን ከዝናብ የማያስጠል መሆኑን ክረምቱንም መቋቋም እንደሚከብዳቸውም ተናግረዋል። ስለሆነም በአስቸኳይ ወደ መጡበት እንዲመለሱም ጠይቀዋል። የኢትዮጵያ ኢኮኖሚ ችግር ላይ እንደሚሆን ያለም አቀፍ የገንዘብ ድርጅቶች ተንብየዋል። ፊች በሚስም የሚታወቀው ያለም አገሮችን የኢኮኖሚ ሁኔታ ገምግሞና እንዲሁም የብድር አከፋፈላቸውን የዕዳ ጫናቸውን መርምሮ ደረጃ በመስጠት የሚታወቀው ተቋም የኢትዮጵያ ኢኮኖሚ በፈረንጆቹ 2021 ዓመተ ምህረት በአንድ ከመቶ ብቻ እንደሚያድግ አስታውቋል። ለዚህ አነስተኛ ኢኮኖሚ እድገት ምክንያት ሊሆኑ ይችላሉ ካላቸው መካከል የውጭ ምንዛሬ እጥረት፣ የፖለቲካ አለመረጋጋት፣ የውጭ ኢንቨስትመንት ማሽቆልቆል፣ የውጭ ንግድ መቀዝቀዝና ከግብር የሚሰበሰብ ገቢ መቀነስ የሚሉት ይገኙባቸዋል። የዓለም ባንክም በቅርቡ ባወጣው የኢትዮጵያ ኢኮኖሚ ዘገባ ጠቅላላ የሀገር ውስጥ ምርት ወይንም ጂዲፒ በሁለት ከመቶ ብቻ እንደሚያድግ ዘግቧል። የዓለም ባንክ ለኢትዮጵያ ኢኮኖሚ መቀነስ ያቀረባቸው ምክንያቶች ፊች የሚለው ተቋም ከሰጣቸው ምክንያቶች ጋር ተመሳሳይነት እንዳላቸውም ለማወቅ ተችሏል። በድሬዳዋ ከተማ ረቡዕ ሚያዝያ 27 ቀን የጣለው ከባድ ዝናብ ለሁለተኛ ጊዜ ጉዳት አስከተለ። በከተማዋ ቀበሌ 08 ልዩ ስሙ ለጋሃሬ ከመንገድ በላይ ተብሎ በሚጠራው አካባቢ ከሌሊቱ 9 ሰዓት ጀምሮ በጣለው ከባድ ዝናብ የአንድ መኖሪያ ቤት አጥር ተደርምሶ በአቅራቢያው በሚገኝ መኖሪያ ቤት ላይ በመውደቁ በቤት ውስጥ ተኝተው የነበሩ የአንድ ቤተሰብ አባላት የሆኑ 3 ልጆች ህይወታቸው ሲያልፍ ሌሎች ያካል ጉዳት ደርሶባቸዋል። ህይወታቸው ያለፈው የ12 እና የ3 አመት ልጆችና እንዲሁም የሁለት ወር ህጻን ልጅ ሲሆኑ የልጆቹ እናትና አንድ ወንድ ልጃቸው ከባድ ያካል ጉዳት ደርሶባቸው በህክምና ላይ ይገኛሉ። በልጆቹ አባት ላይ የደረሰው ቀላል ያካል ጉዳት ነው። በተመሳሳይ ዜና በዚሁ ድሬዳዋ ከተማ ቀበሌ 01 መልካ ጀብዱ በሚባለው ቦታ ከቀኑ 9 ሰዓት ላይ በኢትዮጵያ ጅቡቲ ምድር ባቡር ግቢ ውስጥ መብረቅ ወድቆ የአንድ ግለሰብ ህይወትን ያጠፋ ሲሆን በሌላው ላይ ደግሞ ያካል ጉዳት ማድረሱም ተነግሯል። ያካል ጉዳት የደረሰበት በማርያም ወርቅ ሆስፒታል ህክምና እየተደረገለት ይገኛል። ሚያዚያ 24 ቀን በዚሁ በድሬዳዋ በጣለው ከባድ ዝናብ አንድ አረጃ ተርፈርሶ የዘጠኝ ሰዎች ህይወት ማለፉ መዘገቡም ይታወሳል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
ማጥቻችን ያገኘናቸው ደብዳቤዎች የምናስተናግድበት መድረክ ነው።
ይድረስ ለፍኖተ ሬዲዮ የአድማጮች መድረክ። ኮሎኔል ቀሮ ቢነገረው አልሰማል እንጂ ውሸቱ ሁሉ ከተነቀበት ጊዜ አልፏል። አለቀ ደቀቀ ሲለው የነበረውን ወያኔ አሸባሪ ድርጅት ብሎ መፈረጁና የፈረደበትን የኦነግ ቅርንጫፍ ሸኔ በሚል እንዲሁም አውገዙ ብዙዎችን ያደናገራል ሆነም። በጃልመሮ የሚመራው የወለጋ ኦነግ በራሱ በአብይ ሲደገፍ የቆየና የኦነግ ወታደራዊ ክንፍ ሆኖ የሰራ ነው። የኩማ ተብዬ ጥልጣልም የሚመራው ኃይል ቢደመር ከ500 አያልፍም። ባጭር ጊዜውም ሊበተን የሚችል የወንጀለኞችና ዱርዮች ጥርቅም ነው። በየቦታው በአማራው ላይ ፍጅት እየፈጸመ ያለው በዋና መልኩና ይዘቱ የአብይ ልዩ ኃይል ነው። ፍጅቱን ያካሄድና በሸኔ በሚለው ላይ ያሳብባል። አሸባሪ ቡድን ካለው ለምን ይሁን ሁሉ ጊዜ ፈጀበት ሊያጠቃውና ሊያስወግደው? የህዝብ ዋና ጣላት አብይና ይጋብሳ ደንዳ መንጋዎቹ ናቸው እነሽመልስ አብዲሳ ማወናበዱ የሚያዋጣ አይደለም ስለዚህም በእነዚህ የህዝብ ጣላቶች ላይ እናተኩርና ሸኔ ብለው ሊሸውዱን የሚጠሩትን ውድቅና ዘግባቸው ሲሉ ተካልኝ ገብሩ ከሞምባሳ ኬንያ ድብዳቤያቸውን አጠናቀዋል
ለፍኖተ ዲሞክራሲ የኢትዮጵያ አንድነት የሳተላይት ሬዲዮ ስርጭት የደብዳቤዎች አምዳዘጋጆችና አድማጮች በሙሉ የከበረ ሰላምታዬ ይድረሳችሁ። ባለፈው ሳምንት አንድ መኖሩ ለሀገራዊ ደህንነት ይሁን ጥፋት ያልታወቀለት የብሔራዊ ደህንነት ምክር ቤት ተብሎ የተጠራ ተቋምና በአገራችን ኢትዮጵያ የሞኞቹ የሆነው ጠቅላይ ሚኒስትር ሞኝ ደጋፊዎችን እየዘለፈና እየወረፈ መላቅጡ የጠፋው መግለጫ ሰምተውና ሳለፍ ነው። ለዚህ በአብዛኛው ላም ወተት በረት ወይም የተኙ የተሞኙ ያጥር ላይ ተቀማጦች ወዘተ በሚሉ ዘባዝን ከቃላት የታጨቁ ረብለሽ መግለጫ ያኔ በ1960ዎቹ ተወዳጁ የኢትዮጵያ ተማሪዎች ንቅናቄ ያባልና መሪ የነበረው ቆራጥ ታጋይ ዋለልኝ መኮንን አዋጅ ለአዋጁ ብሎ ያጼውን አዋጅ በትክትኩን እንዳወጣው ይህንም ሳሩን አይተው ገደሉን ሳያዩ ሆ ብለው በተደመሩ ሞኝ ደጋፊዎቹ ላይ የወረደ ጉድ መግለጫ ለመግለጫው ብሎ ማፈራረስ ይቻል ነበር። ሆኖም የዚህን መግለጫ የረብነት በተመለከተ በተለይ ሀፓ እንዲሁም በርካታ ሀገር ወዳድና በሞኞቹ የጨፈን ድጋፍ ያልተናወጠ አምሮ ያላቸው ኢትዮጵያውያን ስለተቹበት እኔ እሱ ላይ አልሄደበትም። የኔ የዛሬው መልእክት ትኩረት በቃላትና በቃላት አረጋጣቀም ግድፈትና እንደ ያሉ ግድፈቶች በሚያስከትሏቸው መዘዞች ላይ ይሆናል። በተለይም ሰሞኑን ትኩረት ተሰጥቶበት በኦሮሞ ፖለቲከኞች ትርፍ ሊሸመትበት የተሞከረው ኦሮሞማ ወይም ኦሮሞነት የሚለው ቃል ላይ ይሆናል። ለምን እኒ የኦሮሞ ፖለቲከኞች ከኃይለ ፊዳ ጀምሮ ቃላት በማዛባትና የሌለ ትርጓሜ በመስጠት ጎጂ ተግባራትን እንደሚፈጽሙ ሁሌም ይገርመኛል። እና ኃይለ ፊዳ ያኔ በወቅቱ ያፓን ተከትለን በመንግስት ጥያቄ ላይ ጊዜያዊ ህዝባዊ መንግስት ይቋቋም ብለን ስንል የነበረውን ተራማጅ ወገኖችን አናርኪስቶች ብለው ደምድመው ይህንንም ቃልን ከፍደርጎችና ጭፍን ተከታዮች አስነክሰው ሲያስጨዋቸው ኖሮ ለመታረም እንኳን ጊዜውንና ድሉን ሳያገኙ አጃቢዎቻቸውንም ሳያርሙ አለፉ። ወረቀትና ሞኝ ያዘው እንዲሉ ዶክተር ፕሮፌሰሮች ከተባሉ በኋላ እንኳን እስካሁን በቃሉ ላይ ሙጭጭ ብለው ያሏሉ። የነዚህ አንዱ ምሳሌ በተገኘው ማህበራዊ ሚዲያ ላይ ብቅ ማለት የማይሰለቸው ግን በፖለቲካ ሂደት የዋና ጠላት አፈራረጅ ዳይናሚክሱ ያልገባው ምንም ያልተለወጠና አኛ የሆነ የዩኒቨርሲቲ የሶሲዮሎጂ ተማሪ ነኝ የሚለው የራስ ወርቅ አድማሴ የተባለ ጉድ ነው። ለመሆኑ አናርኪስት ማለት ምን ማለት ነው? ጊዜያዊ ህዝባዊ መንግስትን የጠየቀ ማለት ነው? አይደለም። አናርኪስት ማለት መንግስት አልባ የሆነ የፖለቲካ ስርዓት ተመኝ ፈላጊ ጠያቂ ማለት ነው። መንግስት የሚባለው ተቋም ኖሮ ማህበረሰባዊ ምስቅልቅሎሽን ከመፈጠር ባይኖርም ይሻላል ነው። የአናርኪዝም ዋና ፍልስፍና ለነገሩማ ከአንዳንዱ የሞኞች መንግስት ያሳይሻል ይቀር ይሆን? ወደ ቀደመ ነገር ልመለስና ብዙ ዝርዝር ውስጥ ሳልገባም የመንግስት ወይም ያስተዳደር አይነቶች ሞናርኪ፣ ዳያርኪ፣ ትራያርኪ፣ ፖሊያርኪ፣ ኦሊጋርኪ ወዘተ ሲተረጎሙ የአንድ ፈላጭ ቆራጭ አገዛዝ፣ የሁለትዮሽ ጥምር አገዛዝ፣ የሶስትዮሽ ጥምር አገዛዝ፣ የአራትዮሽ፣ የጥቂቶቹ የቡድን አገዛዝ ወዘተ በሚባል ይገለጻሉ። ኢህአፓ ጊዜያዊ ህዝባዊ መንግስት ሲል በህዝብ ፍላጎት አመኔታና ወክልና ላይ ተመስርቶ ወደ ቋሚና ዲሞክራሲያዊ ስርዓት የሚሸጋገር ጊዜያዊ መንግስት እንጂ ነው የጠየቀው።
ይህነው እንግዲህ ናይል ፊዳ ያወቁት አጣመው ስንቱን ነገር ድብልቅልቅ ያደረጉት። ዛሬ ሞኙ አሻጋሪ ጠቅላይና ሞኝ ተደማሪዎቹ ጁንታ የሚለውን ቃል አወቀን ብለው እንደሚያጮት አይነት መንቻካ የቃላት አጠቃቀም ማለት ነው። ናይል ፊዳ አላቸው ከሚባላቸው ዕውቀት ይህ ጠፍቷቸው ሳይሆን ያኔ 900 ብር የወርደሞዝ እንዳይቀርባቸው የገቡበት ማጥ ነበር እንጂ። ሌላው ዝባዝን ከደግሞ ያኔ የጦፈው ትግል ሲካሄድ በነበረበት በዚያ ወቅት አፍጣው ቆይተው ወይም የደርጉ አሽቃባጮች ሆነውና በግድያ ስምሪቱ ሁሉ የችሎታቸውን ሲያደርጉ ቆይተው ድንገት ደራሽ የፖለቲካ ተንታኞች ሆነው በኢሃፓና መይሶን መሃል ቼና ሼ ከመአለት ሌላ ምንም ለውጥ የለም ባሉት አላዋቂዎች የተነገረው ተራ ነገር ነው። ይህም በኢሃፓ ቀን ዜጎች ብዙ ተብሏልና እኔ ብዙ አልሄድበትም። ሆኖም ግን አንድ በጣም የሚገርመኝ ነገር አሁንም አለን የሚሉት የሜይሶን አባላት በአጭር የተቀጨ ጉዞ ይድረስ ከአንድ ወር ለሌላ ወር ያሉ ሲጽፉ ወይም በየሶሻል ሚዲያው ብቅ ጥልቅ ሲሉ ባሻቸው በጫያችን ጉዳይ ምንም ማለታቸው ነው። አንድ ጊዜ እንኳን ምንም በኋላ ላይ ለጋራ ትግል ያስፈልጋል ብለን ባመንበት ጊዜ የኢትዮጵያ ዲሞክራሲያዊ ኃይሎች ቅንጅትን ወይንም ሚዲያ ቀን መስርተን በጋራ ለመታገል የሞከርንም ቢሆንም ከጅምሩ የሃፓናኛ መይሰኖች አንዳልነበርንም የጎሉ ፖለቲካዊ ልዩነቶች ነበሩን። እኛ ደርግ ያሻግራል ስንል ያፓም ቢያለን እኛ ዲሞክራሲ በገደብ ስንል ያፓም ቢያለን እንጂ ልዩነታችን በፊደላት አጠቃቀማል ነበር ማለታቸው ሁሌም ይገርመኛል። ቀድሞ በነበረው የኦሮሞ ፖለቲከኛ የቃላት ላይ ወስልትና ይሄን ያልካልኩኝ ወደ የሰሞኑ የኦሮሞማ ንትረካቸው ለመለስ ኦሮሞማ ያሉት ነገር ማለቴ ነው። እኔ ኦሮሞማ የሚለውን ቃል የሰማሁት የዛሬ ማያድርገውና አትጋቡ አትገበያዩ የሚለው የነጠረ ፋሽስታዊ ውደት ውስጥ ከመግባቱ በፊት አንዳንዴ አዳምጦ የነበረው በቀለ ገረባ በአንድ የኦሮሞ የጥናት ማህበር ወይንም ኦሮሞ ስተዲስ አሶሲየሽን የተባለ ከአገር ውጪ የተቋቋመ ማህበር ስብሰባ ላይ ተጋባዥ ተናጋሪ ሆኖ ባቀረበው ንግግር መቋጫ ላይ ነበር። ያኔ ማሁንም ለቃሉ ኦሮሞነት ከሚል ትርጉም ውጪ የሚያወዛግብ ነገር ውስጥ የሚያስገባል መሰለኝም ነበር። በቃ ኦሮሞነት አሁን እነ ደንዳ አራርሳና ጋቢሳ ኦሮሞማ ማለት ኦሮሞ ማለት ነውና ኦሮሞማ ይውደም ማለት ኦሮሞ ይውደም ማለት ነው ብለው ይህንንም በአባገዳዎች ሳይቀራስ ብለው ሲያስጮው ሲሰማ አያጅቦ ሳታማኝ ብላኝ የሚበላ ካገኘ ለማለት ወደድኩ። ወጣ ሞረደ ሰዎቹ ሊሰሙና ሊማሩ ከፈለጉ ኦሮሞና ኦሮሞማ ትርጓሚያቸው አንድ አይደለም። ኦሮሞ የማህበረሰቡ የጋራ መጠሪያ ቃል ነው። ማህበረሰቡ ደግሞ የሚታዩ የሚዳሰሱ ቁሳዊ ሰዎች ስብስብ ነው። ኦሮሞማ ማለትም ኦሮሞነት ሐሳብ አይዲያ ወይም ኮንሴፕት ነው። ሐሳብ ደግሞ ይውደም ስለተባለ የሚወድም ይለምልም ስለተባለ ብቻ የሚለመልምም አይደለም። አንድ ሐሳብ ሊለመልም ወይም ላይለመልም የሚበቃው በሐሳቡ ላይ ተንደርድሮ የሚፈጸመው ድርጊት ነው። ሐሳቡ የጥሩ ድርጊት መነሻ ከሆነ ይውደም ተባለ አልተባለ ያበባል ይለመልማል እንጂ አይወድምም። ግን ሐሳቡ የበደኑን ያሰቦትን ገዳምን ያርባ ጉጉን የጉራ ፈርዳን የጉራዩን የሻሸመኔን ያጣየን ወዘተ ፍጅ ትልቂትና መፈናቀልን የሚወልድ ከሆነ ምን ቢያደርጉት ምንም ከመውደም የሚድን አይሆንም። ደም ስለተገበረለት የሚለመልም ክፉ ሐሳብ የለም። በዚህ ላይ ከክፉ ሐሳብ ጋር የሚወደድም ሆነ የኦሮሞ ህዝብም የለምና መንቻኮች ቶሽ የቃላትን ትርጉም በማጣመም የፖለቲካ ቁማር ለመስራት አትንቀጅቀጁ በማለት ደብዳቤያቸውን ያደረሱን ከበደ ደገፉ ሴሎ
كنك بسرعة مرتبيت أدي سببانا جوم
تكتان دبدربي يلا كل لندق مو دقي تمارو كالندن انجليز اغرنا تشاو لفنسة ديموكراسي ريديو عزقاجو تشنديوم لبروغرامو تكتاتاوش سلامتاين لاسكدن من مادرق اندالبن من ناقر اياك اتاينو اتيوبيان لمادان اسكدمن سارة هزبون ابي كان نشفروتشو انك انسس ويم هزبن ايام تاتانا يكفاف فليقو الداون قمار ريون برهانو نقان بك اهبلن انشانيو برانو نگا ایتیبیان سیکادا بزو گزیه هنو تال کدرگ گزیه جمرو میناو یک هدهتنا یاکس ایافی باندان نتونو تگال تال هاموس لد لنگریزو بی بی سی ریدیو بسطا مگلچ عالم السالی با ابی یه مرچا کال تساتف ایتیبیا دیموکراسی های منگستی مانیت دلوان تات علچ بلو سایفر اسرگ توتان اگروال مچو مرچا لابی یه مک علجان ما ونا بجامو هنون ما منی تگدلو تاورپاو یانون کوا بتازابی نتان نگنیم بلو تال ለነገሩ ምርጫውን ስበተመለከተ የኮሎኔሉ ብርቱካን ራሷ ብዙ ቦታዎች ምርጫ ማካሄድ እንደማይቻል በአዲስ አበባ ራሷ የተመዘገበው ሰው ጥቂት መሆኑን በይፋምናለች ሚሊዮኖችን ቢባሉበት ምርጫ ሂደት አብይ 20 አንጃ ጥቂት 100 አዜማ ወዘተ ዝባዝንኪዎችን ይዞ ምርጫ አደረኩ ቢል ማንንም ከቁም ነገር የሚቆጥረለት የለም ራሱ ከራሱ ጋር ተወዳድሮ አሸነፍኩ ሲል በዚህ የሚታደል ኢትዮጵያዊ አይኖርም ብራኑ ነጋ ኢትዮጵያን ከጎድና የጎዱ ካሉ የሻቢያ ጀሊዎች አንዱና ዋነኛው ነው አገር ወዳዶች ይህን ችላ ሳይሉ ከጎራችን አውጥተው እሱንም መሰል ባንዳ ዘራፊዎችን ከትቢያ ይደባልቁ ዘንድ ጥሪ ያስተላልፋለሁ ሲሉ ዘጊቱ ማሩ ከለንደን እንግሊዝ አገር ደብዳቤቸውን አጠናቀዋል
ድረስ የከበረ ሰላምታዬ ለፍኖተ ዲሞክራሲ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ያፓ ሬዲዮ ፕሮግራም አዘጋጆች በሙሉ እንዴት ከረማችሁ የኢትዮጵያ አምላክ ሁሉም ከናንተ ጋር ይሁን ይላል እቺን መልእክቴን እንድታስተላልፉልኝ በአከብሮት በጥሞና እጠይቃለሁ ድመት ከመንኮሷ አመሏን አትረሳ የቀደም ስልጣን ምንጭ ከሚባሉትና ያልተቋረጠ መንግስታዊ ስርዓት ካነበራቸው ግንባር ቀደም አገሮች አንዷና ተቀርብም ከሩቅም የተሰነዘሩባትን የባዕዳን ወራሮችን ተቋቁማ ነጻነቷን ያቆየች አፍሪካ ሀገር ታላላቅ ሃይማኖቶችን በራሷ ባህላዊና እሴቶች አቅፋ የምትገኝ በራሷ ፊደል የምትጠቀም በየጊዜው በገጠሟት ሁኔታዎች ግዛቷ ስፋቷ እየጠበበም እየሰፋ እስካሁን መቆየት የቻለችው የባዳን ፍቃድና ችሮታ ሳይሆን ወይንም ፍላጎት ሳይሆን ዜጎቹ በከፍሉት መላላ ከባድና ክብር መስዋዕትነት ሆኖ ይታወቃል። ኢትዮጵያ ነጻ ሀገር ሆና መቀጠል የቻለችው ልጆቿ ከወጪም ሆነ ከውስጥ የተሰነዘረባትን ጥቃቶች በተባበረ ክንዳቸው እና ባልተቋረጠ ትግላቸው ላስከበሩት አገራዊ አንድነት ባላቸው የላቀቀናይነትና የመሪዎቿ ጽናት ነው። ይህ ከትውልድ ትውልድ ሲተላለፍ የቆየው አኩሪ እሴት ባለፉት 40 አመታት በላይ በተከታታይ ተገዘግዞ በመፈራረሱ ዛሬ ላይ ኢትዮጵያ የጥላቶቿ ማዕድ ሆናለች። የገዘገዟ ጽንፈኞችና ባንዳዎች በጥፋት ማማ ላይ አድርሰዋታል። ዛሬ ኢትዮጵያ ሞቶ እንዲገነዝ ያደረጉ ጽንፈኞች ዙፋኑን ተቆጣጥረውታል። ጫ ያገር ተቆርቋሪ ለአንድ ሀገር ለአንድ ህዝብ የቆመ የህብረተሰብ ክፍል እየከሰመ እየወደቀ ታሪካዊ ጎሰኝ ፖለቲካዊ ጎሰኝነት እየገነነ የሚካሄድባት ብቸኛው ዓለማችን ምድራዊ ታገር ኢትዮጵያ ነች። ጽንፈኞች በብሔር ማንነታቸው ኢትዮጵያን ቆዳ ወጥረው ወጣጥረው ለሰላም ማነቆ ሆነዋል። ወንጀለኞችን ማስተናገድ የማይታክታት ኢትዮጵያ የጥፋት ዘመኗ ቀጣይ እንዲሆን ህዋትን ወያኔ የተከበረው ተረኛው መንጋ የሆነ ኦፒኒዮን አገዛዝ እየሰራባት ነው። ይሄ ጥፋት ዘመን እየመረ ያለው አብይ አህመድ አሊ ነው። የአብይ አገዛዝ ዜጎችን ያጠቃል፣ ሰላዩ በጁ ነው፣ ይገላል፣ ጠልፎ ይሰውራል፣ ሀብታቸውን ይዘርፋል፣ ያፈናቅላል። ዳኛውም እሱ ነው አውሬነቱን በተግባር ያሳያል። ያብያ ግዛዝ በሚከተለው መዘኛ የጎሳ ፖለቲካ ቅኝት በመሆኑ አዳዲስ የፈጠራ ታሪኮችን ቀፍቅፏል። በአገር አቀፍም ደረጃ የሆነ በብሔር በብሔረሰብ ሰላም የሚነሳ እጅግ አደገኛ ፖለቲካ ቀመር እየራመደ ነው። እንግዳ ሲሰነብት ባለቤት የሆነ ይመስለዋል እንደሚባለው እና አብይም ከነሸሪኮቹ ሳርቀጠሉ ሳይቀር ሁሉ ኬኛ ኬኛ እያሉ ነው። እና አብይ ኦሮሞ ብቸኝነት አትራፊና ተጠቃሚ እንዲሆን አላማቸውን ቢያንስ 70% ሆነ አጠናቀዋል። ልክ እንደ ወያኔው ዘመን በዛሬውም ኢትዮጵያ ፖለቲካ ኢኮኖሚ ነው ወታደራዊ ጉዳዮች ላይ ወሳኝነታውን ቦታውን የያዙ የአንድ ኦሮሞ ነገድ ብቻ ሆኗል። አብይና ጋሮቹ የውያኔ ውልዶች በመሆናቸው እኩይ ተግባሮቻቸው ገደብ አጥቷል። ኦሮሞ ይቅደም ዘመቻ ሰው በላ ሆኗል። የአብይ አገዛዝ እንደዋት ወያኔ ዘመን ሁሉ ጸረ አማራ ነው። አማራም በተከታታይ አመታት ከደረሰው ለባሰ ሁኔታ በአብይ አገዛዝ ከኦሮሞማ ከአማራ የጸዳው ክልል ለማስፋት ሲባል የዘር ማጥፋት የዘር ማጥዳት ወንጀሎችን እየተፈጸሙበት ይገኛል። የዚህ የመከራና የስቃይ ማብቂያ የራቀባት የመቶ ሚሊዮኖች እናት ኢትዮጵያ ችግር ከእለት ወደ እለት መልክ እየተቀያየረበት ነው። ከባዳን ወረራ እፎይ ያለችው አገራችን ኢትዮጵያ ለሶስት አስርተ ዓመታት መከራዋ መልኩን ለውጦ በወለደቻቸው ልጆቿ መካከል የኔ አገር ነው ከአገሬ ውጣልኝ በሚል መርዘኛ ንትርክን እያስተናገደች ትገኛለች። ካነቸው ዳድንብራቱ ወደ አውሬነት የተለወጡ በመሆናቸው በጎ ነገር ከነሱ መጠበቅ አይቻልም። እናም ዋናው መሰረታዊ ጉዳይ ነጻነትና ፍትህ ለማንገስ የድርሻችንን ለመወጣት ኃላፊነታችንን የመወጣት ተግባር ከፊታችን እየተደቀነ ሆኗል። የዘር ማጥፋት ሰለባ ይሆኑ በሚገኝ በተቀዳሚ በመላ ኢትዮጵያ ተበትኖ የሚገኘው አማራ ነው። ግፍ በሱ በላዩ ላይ እየፈሰሰበት ያለው አማራ በጠላትነት ፈርጀው የጭካኔ አይነትን በፈተሻ ያደረጉት ቡድኖች የተባበረ ሁሉን በማንሳት ህልውናውን መታደግ ይኖርበታል። እንግዲህ ግፉ ማብቂያና ማስቆሚያ የሚቻለው እያንዳንዱ አማራ ህልውናውን አሸፍቶ በቃ ብሎ በጠላቱ ላይ እርምጃ መውሰድ ሲጀምር ብቻ ነው። የችግሩ መፍትሄ በራሱ አማራ እጅ ላይ ነው። ለዚህ ደግሞ በራሱ መቆም ይጠበቅበታል። የሀገራችን ችግር የምንለውጠው በእርግማን በመግለጫ ጋጋታ በኢንተርቪው በደረጃ ጽሁፎች ላይ አይደለም። አባው ሲደርቱ ቆሎን መቆርጠም እንጂ ማሸት አይጨርሰውም ይላሉ። አገዛዙን ጠላታችን ብለን ካልተጋፈጠነው ዋይ ዋይታው ይቀጥላል። የታሰሩት የፖለቲካ እስረኞች በአስቸኳይ ይፈቱ። ኢትዮጵያ በተባበረው ኃይሏ ጠንካራ ሆና ትወጣለች። እንበርታ። አመሰግናለሁ። ተስፋዬ ዘለቀ ከመካከለኛው ምዕራብ አሜሪካ።
ውድ ፍኖቶች እንደምን ከርማችኋል? የተጀመረው ጸረ አብይ አገዛዝ የተቃውሞ ሰልፍ በአሜሪካ መደገፍ መበረታታት ያለበት ነው። በእነዚህ ሰልፎች ላይ ደግሞ የኢሃፓ አባላትና ደጋፊዎች በግንባር ቀደምትነት መገኘታቸው አስደስቶኛል። ይህ ነው የሚጠበቀው። ታዲያ እንክርዳዶቻችሁንም አሉና አብይን በመደገፍ ሰልፍ ሊያዘጋጁና ጸረ አገዛዙን ሰልፎች ሊያደናቅፉ መጣራቸው አልቆመም። አብይን ደግፈው ሰልፍ የሚወጡ ሚናቸው ጸረ ኢትዮጵያ እንጂ ሌላ አይደለም። ማፈር መሸማቀቅ ይገባቸዋል። አብይ ነገሮችን እያምታታ ለኢትዮጵያ የቆመ ለማስመሰል እያደረገ ያለው ጥረት ሁሉ ተራ ጮሌነትና ማጭበርበር ነው። ይህን ዘረኛ ስልጣኑና ዘረኝነቱ ውጪ ለኢትዮጵያ ለማንም ግድ የለውም። በሐሰት ማጠየቂያ እየቀሰቀሰ ህዝብን ከጎኑ ማሰለፍ ነው አላማው። የሱ ጎን ደግሞ ኢትዮጵያዊ አይደለም ነውናም በማጭበርበር ጉዞው አታጅቡት። መጋጃዎቹን እነ ኢዜማንም አገሉ ሁሉንም እንታገላቸው። አብይ ደመቀ ገዱ ወዘተ ሁሉም ጸረ ኢትዮጵያ አንበጦች ናቸውና አገዛዙን በጥቅሉ ለማውደም አገር አድን ትግላችንን እናፋፈም። ታዲዮስ ታንቱና ሁሉም አገር ወዳዶች ባስቸኳይ ይፈቱ ሲሉ ሙሉ አንበርበር ከቨርጂኒያ ሰሜን አሜሪካ ደብዳቤያቸውን አጠናቀዋል።
ሰላም ፍኖሶችና የዶክተር አርብ የልብዳቢዎች አምድ አድማጮች እንኳን ለዳግማዊ ትንሳኤ በዓል አደረሳችሁ እያልኩ ለክርስትና ተከታዮች አድማጮቼ ጥሩ ምኞቴን አስተላልፋለሁ እያልኩኝ የዛሬ ደብዳቤ እኛ ኢትዮጵያውያን ኢትዮጵያዊነታችንን እንደ ኃጢአት ተቆጥሮብን ከጥይት ይልቅ በገጀራ ብንጨፈጨፍና ይህንን ነፍጠኛ ብንገድል ጥፋት ተልኳችን ይበልጥ ይሳካልናል ብለው ስላመኑበት ገጀራ ጎራዴ በመርከብና በካርጎ አስጭነው ወያኔና ኦነግ ሸኔ ጥምት ጥፋተኞች ለአሰቃቂ ግድያ የሚያገለግል መሳሪያ እያስገቡ ናቸው። የነዚህ አውሬዎች ትልቁ ዓላማ ኢትዮጵያዊ የሆነውን ሰው በሙሉ ነፍጠኛ ስለሆኑ ሁሉን መግደል መገደል አለባቸው ተብለው ከአረብ ወያኔዎች ከነጭ ወያኔዎች ከወያኔ ራስና ከኦሮሞ ጽንፈኞች ተወስኖ የተሰጣቸውን ተልዕኮ እየፈጸሙ ያሉት ኦነግ ሸኔ ስም የተለጠፈባቸው የኦሮሚያ ልዩ ኃይል ባልደረባዎች በግድያ ይሳተፉ መሆናቸው የአገሪቱ ዜጋ ሆነ ሁሉም ጠንቅቆ ያውቃል። አይቶም ታዝቦም ሰሚያቶም ዝምታው መርጧል። ታዲያ እነዚህ ከላይ ተቀስቋቸው የኢትዮጵያ ረጅም ጊዜ ጠላቶችና ወገን መሳይ ጠላቶች ከታሪካዊ ጠላቶቻችን ጋር ተማምለው በሐሳብ አንድ ሆነው እነዚህን አገር በቀል ጠላቶችም ሞኝ ልጅ አባቱን ገዳይ አባባ ይላል አይነቶች እንከስ ዜጎች ባይሆኑ ኖሮ ሌላውን እንኳን ተተን ራሱ ወያኔ የፈጃቸውን የኦሮሞ ልጆች በቁጥር የተያዘ አሃዝ ባይኖርም በ30 አመት ውስጥ ከ10000 በላይ የሆነ ቁጥር ያላቸው የኦሮሞ ወጣቶች በወያኔ ጠታይሎች የተገደሉ ሲሆን ሌላው የቅርብ ጊዜ ተዛዋዎች ውስጥ አንዱ የሆነው በደብረ ዘይት ረቻ ባለ ማክበር ከየአካባቢው የተሰበሰቡ ወጣት ኦሮሞ ወገኖች ላይ የተፈጸመው ግድያ ወዴንም ሆነ ኦነግ አንድም ቀን አንዲት ቃል እንኳን ትንፍሽ አላሉም። ጭራሽ ወያኔ ለኦሮሞ ህዝብ ባለውለታ ነው ብለው አረፉ። ሞኝ አህያ ሳር ብትጫን የበላይ መስዋዕት እንደሚባል ሁሉ እናንተ ነገ በአንቀጽ 39 መሰረት ንጣት ወጣላችሁ ብለው ሲሏቸው በቃላ ሸንግለው ብቻ እውነት መስሏቸው የልብ ልብ ተሰማቸው። ነገር ግን ንጣነቱ የት ነው ያለው? ማን ከማን ነው ንጣ ይወጣል? ወዴትስ ነው የሚደረሰው? እንዲህ ንጣ እንደሚባለው ቃል ዝም ብሎ ቃላት አይደለም። የህይወት ዋጋ የሚከፈልበትና የተከፈለበትም ቃላት ነው። ያም ሆኖ ቃላቱ አገር ለማፍረስ ከምንጠቀም ይልቅ አገርን ከአደጋ ለመከላከል ብንጠቀምና ሞትም ካለ አገር ለማዳን መሞት በታሪክም ሆነ በሁሉም ረገድ ትልቅ ዋጋ እንዳለው ዋጋ ሰጥተን እንደ ድሮ አባት አርበኞች ፈለተከተለና ተባብረን በአንድነት ብንነሳ ሁሉም ነገር በድል ያልቃል። ለምሳሌ የድሮ ዘመን ሰዎች ሁሉም በየፊናቸው ንጉስ ስርዓት ቢኖራቸውም በእንግሊዝ በቱርክና በጣሊያን በተወረረን ዘመን አገር አደጋ ላይ መሆኗን በተረዱ ጊዜ አጼ ምኒልክ እንዲህ ሲሉ አዋጅ አወጁ። እኛ ምንም እንኳን ልዩነት ቢኖረን ብንጨቃጨቅም ዛሬ እኛ ምንጣላበት መሬት ነገ የቀኝ ገዢዎች መሬት ትሆናል ለንጨቃጨቀርቶ እኛም ላንኖር እንችላለን። ተርፈን ከሆነ ራሳችንን ችግር ራሳችን ፈታለን። አሁን ግን ጊዜ የለንም ወገኖቼ ተነሱ አገር እናድን ብለው የኢትዮጵያን ህዝብ በወራሪው ላይ እንዲነሳ ተማጸኑ። ታዲያ ዘመነ ደግ ዘመን ነበርና ሁሉም የንጉሱ ጥሪ ሰምቶ በአንድነት ወጥተው የጥራትን ቅስም ሰብረው እነሆ ዛሬ የኛ ትውልድ አይንሽ ለአፍሪያላት እናት ኢትዮጵያን ትቶልን አለፉ። የዛ ዘመን አባቶች ማንበብና መጻፍ ስለማይችሉ በጣታቸው እየፈረሙ ነበር ከቅኝ ገዢዎች ጋር ስምምነት ላይ የሚደርሱት። ጊዜና ዘመኑ እንዲህ አሁን የኢትዮጵያና የኢትዮጵያውያን ስላልነበረ ወራሪዎች ሁሉንም ነገር ጠምዝዘውና ረግጠው ለመግዛት አገሮችን ህዝብ ቅድሚያ ሲሰጡ ነው የኛን አባይ ወንዝ ለሱዳንና ለግብጾች እንዲመቻቸው ያደረጉ እንግሊዞች። መቼሱን ብቻ ሆነና የሀገራችን መሬት ለሱዳን እንደ ሽንጥ ስጋ እየተቆራረጠች አድላለች። ዛሬ ሱዳን እኛ ምን ጠይቀው መግባባን የመሬት ጥያቄ በተገላቢጦች ሱዳን እስከ መሃል ድረስ ገብታ ሌላ መሬት የኔ ነው ማለቷ አገርንም ሊገርመንም አይገባም። ይህ በጎሳ የተከፋፈለ ህዝብ ነውና ጊዜው አሁን ነው ብላ የደፈረችው የናቀችን ታዳ እኛም ለምን በሱዳን ግዛት ስር አለን ምለው ምንለው መሬት ካለ ጥያቄ ማንሳት አለብን። እስከ መቼ ነው ጎንደር የኔ ነው እስከምትል ድረስ ነው የምንጠብቃት? እዚህ ውርደት ያንጃብባቸው የሱዳን መሪዎች ነገ አዲስ አበባ የኛ ነው ከማለት እንደማይቆጠቡ አምላለሁ ይላሉም ብዬም ገምታለሁ። እንግዲህ እስከ መቼ ትዕግስት አሁንም ትዕግስት ለሚባለው ሰው እንጂ ለማይገባው ሰው ብዙ ትዕግስት ሊኖር አይገባም። ለዚህም ነው አጼ ምኒልክ እኛ ጦርነት አንከፍትም እናንተ ጋር አልመጣንም ከመጣችሁም ግን አንለቃችሁም ብለው በወሰዱ ስለመጃ ነው ይቺን ታላቃገር ለዚህ ትውልድ አደራተት ያለፉት። የዚያ ዘመን ሰዎች በዘመናዊ ትምህርት ባይኖራቸውም በቆራጥነትና በኢትዮጵያዊነት ወኔ ብቻ ስለታነዙ ነው ይቺን ታላቃገርና ታሪክ ትተውልን ያለፉት። ታዲያ ዛሬ በመርከብና በአውሮፕላን ተጭኖ እንኳን ማያልቅ ምሁራን በመሉበት ሀገር እኛ እርስ በርሳችን ስንነታረክ አገራችን በሴረኞች ሴራ ከእጃችን እንዳታመልጥን ብዬ ሰጋለሁ። ይህች ባለገናና ታሪክ ባለቤት የሆነችው ታላቅ አገር ሊበታትሉና ሊነጥቁን ከውጭም ከውስጥም የተባበሩ ጅቦች ጥርሳቸውን አግጦ ከበውናል። ለዚህ ሁሉ ምስቅልቅል መነሻ የሆነብን ይኸው ነገረኛው አባይ ወንዝ ሲሆን ለጠላትም ዳርጎት አድርጎናል። እነሆ አሁንም ከትውልድ እስከ ትውልድ እስከ ዛሬ ድረስም በጦርና በችግር በመከራና በስቃይ እንድንሰቃይ ምክንያት የሆነብን በራሱ አባይ ወንዝ ነው። እነሆ የድሮ አልበቃ ያላቸው የሱዳንና የግብጽ መሪዎች ያን ጊዜ አሁንም መስሏቸው እነሆ ዛሬም ዓለምን እያመሱ ናቸው። እኛም ለብዙ ዘመናት ለምን ላማልኝ በሰማይ ወስቷንም አላይ ህልም እያለምን ለብዙ ዘመናት በደግነትና በየዋህነት ዓለም ኖረናል። ከእንግዲህ ወዲህ ያበጠ ይፈንዳ ብለን መጫከን አለብን። ለምን ሌላው እየበላ እኛ እንራባለን? ለምን ሌላው ብርሃን ሲኖረው እኛ በጨለማ መኖር በቃን ማለት መቻል አለብን። በዚህ ጉዳይ ላይ ሁሉም ዜጋ መጫከን አለበት ይያምናለሁ። ምን ነው በገዛ ዳቦዬ ልብልቡን አጣሁት እንዳለችው ሴት እኛስ ምን ነው በገዛ ተፈጥሮ ሀብታችን ተሳቀን የምንሞተው? ሞትም ከመጣ ሞትን ቀጣዩ ትውልድ በሰላም ይኖርልን ሲሉ ይህን ደብዳቤ የላኩልን አቶ ማስንቆ ጎልማ ከቶሮንቶ ካናዳ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ለሀገራችን ኢትዮጵያ ባክ ለቆማችሁ ሁሉ ሰላምታዬ ይድረሳችሁ። የህዝባዊ ትግልን ምንነት ባክ የታገሉ መስክርነታቸው ሊደመጥ ተደጋግሞ ሊደመጥ የሚገባው ነው። ከፍኖተ የህዝባዊ ትግልን ምንነትና ውጣውረዱን አቀበት ቁልቁለቱን እንክታርግ የመረዳት ይያለው። ከዚህ በመነሳት ለኔ ይሃፓ ማለት ትርጉሙ እጅግ የመጠቀና ያረቀቀ ሆኖብኛል። የፍኖት አድማጮች ሆይ ከሊናችሁን ሰብሰብ አድርጉና የኢትዮጵያ ታሪክ ጣላቶች የኢትዮጵያ አንድነት ጣላቶች የኢሃፓም ጣላቶች ሆነው የዘለቁበት ሚስተር ረቂቅ ነው። የኢሃፓ ጥንሳሾችና መስራቾች እንዲሁም የፍልሳዎቹ የኢሃፓ አባላትና ደጋፊዎች በአርበኞች ተጋድሎ ታሪክ ልባቸው እየሞቀ ያደጉ በመሆናቸው ይመስለኛል ኢትዮጵያን ሲነኩባቸው ሰውነታቸው የሚቆጣው ስሜታቸው የሚገለው። በርግጥ ኢሃፓና የኢትዮጵያ አንድነት በተወራራሽነት የሚቆሙ ሀቆች ናቸው። በተለያዩ ጊዜያት እየተከሰቱ የሚገኙ ጸረ ኢትዮጵያ ኃይሎች የከተፈት ጅራፎቻቸውን የሚያጨሁት ይሃባ ላይ ነው። ቀድሞ ወያኔ የገዛቸው ወናፍ ከጋዜጠኝነት መግባር በከርሳቸው ሳቢያ የተጣሉ ባንደበታቸውና በብዕሮቻቸው ለይሃባ የስም ማጥፊያ ጭቃዎችን ሲለቀልቁ እንደከረሙት ሁሉ ዛሬም በኦዴፓ የተገዙ ወይም ይሃባን በቆሻሻ ለበቅ በመደብደብ የወንበር ደጅጠኝ የሆኑ በሬ ወለደ ትርኪ ምርኪ በኢሃፓ ላይ ሲከምሩ ሰማለሁ። በዚህ ሰሞን ደግሞ ኢሃፓ የሚለው መጠሪያ የኦዴፓ ሳይፈጭ የተቦካ ሳይቦካ የተጋገረ የሞሽላቆች ምርጫ ጨብጫብ ሆነው በየቴሌቪዥኑ እየቀረቡ በኦዴፓ የተጋቱትን ሲንተባተቡ እየሰማው ይህን ጨዋታ ምን ላይ ቆመው እንደሚያካሂዱ ማሰብ የተሳናቸው መሆናቸውን ማጋለጥ ተገቢ ነው። ዛሬም ኢትዮጵያን ለማፍረስ እንዲበጅ ሆን ተብሎ የተተበተበው ህገወያኔ አማራዎችን እየገደለ አጣየን እያወደመ ከመኖሪያ እያፈናቀለ ህፃናትን እየጨፈጨፈ ቤተክርስቲያናትን እያቃጠለ ባንኮችን እየዘረፈ አብዛኛዎቹ ሴት የሆኑ ተማሪዎችን እያፈነ የሐሰት መግለጫና ትርክት እየዘበዘበ ለኢትዮጵያ አንድነት በጽናት ይቆሙ እንደ ያባ የመሰሉ በሳል የፖለቲካ ድርጅቶችን እየገፋ ኦሮሚያ የተባለ ግዛት ለመፍጠር እየተፈጨረጨረ ወዘተ መሆኑን እያየን ነው። ለ30 አመታት እየተካሄደ የሚገኘው የኢትዮጵያ ህዝብ ትግል ለሀገር አንድነት ለዲሞክራሲ ለፍትህ ገወያኔ ለመሻር ነውና ግቡን ሳይመታ አይገታም። ወያኔን ተቃውሞ የወያኔን እኩይ ህግ አምልኮ ለኢትዮጵያ መታገል በትግል መቀለድ ነው። እንደዚሁም ወያኔን ተቃውሞ የወያኔ ቡችሎች አዴፓ ኦዴፓና በአጠቃላይ የጎሳ ቡድኖችን እንደ ጣዖት ማምለክ በሀገር ማፍረስ የተፋዘመቻ መሳተፍ ነውና እንዲህ ያለው ወንጀል ከይቅርታ በላይ ነው። እንዲህ ያለው ወንጀል እየተዘፈቁ ያንንም ከወያኔ ጋር ብሔራዊ እርቅ ሲሉ የነበሩ ዛሬም የንጹሃንን ደም እያፈሰሱ ከሚገኙት ኦነግ፣ ኦዴፓ፣ አዴፓ እና መሰሎቻቸው እርቅ ማለት ከያኔ እስካሁን እየፈሰሰ ባለው የህዝብ ደም መቀለድ ህዝብ መናቅ ነው እላለሁ። የሽግግር መንግስት ይባልም እንደ የኳስ ምክር ቤት የሁሉም ቡድኖች የተውጣጣ መንግስት የሚለውም ዘረኞች በበር ወጥተው በመስኮት እንዲገቡ እድል ማመቻቸት መሆኑን መገንዘብ ይገባል። የሽግግር መንግስት እንዴት ይመሰረታል በሚለው ሐሳብ ላይ ጠንካራ አቋም መያዝ ይገባል። የሽግግር ጊዜያዊ ህዝባዊ መንግስት መስራታ ጥያቄ ሲነሳ ታሪካዊ ባለቤቱ የሆነው ኢህአፓ ከ1966 ዓ.ም አንስቶ እስከዛሬ እየታገለ የሚገኘው ኢህአፓ ሊነሳ ይገባዋል። ለሐቀኛ ሽግግር ጊዜያዊ ህዝባዊ መንግስት መስራታ እንታገልና እየፈሰሰ ያለው ደማችንን ለማስቆም እንታገል። እየቆረጥ በሐቅ ለሐቅ እንታገል የሚል ድምጽን አሰሙልኝ ሲሉ ደመላሽ ከፍኖተ ሰላም ጎጃም ድብደባቸውን አጠቃለዋል። ይድረስ ለፍኖተ ዴሞክራሲ ሬዲዮ አዘጋጆች ሰላምታዬ ለእናንተና ለአድማጮቻችሁ ይድረስልኝ። የዛሬ ደብዳቤን አትነሳም ወይ የግፍ አገዛዝ አይበቃህም ወይ በሚል እንደረደራለሁ። ይህ መፈክር የተዘመረው የዛሬ 50 ዓመት ገደማ እንደነበር ብዙዎቻችን እናስታውሳለን። ዛሬም ይህ መፈክር ወቅታዊ ሆኖ በጭቁኖች ልብ ውስጥ ሲያንጎራጉር ይደመጣል። ተገቢውን መፍትሄ እስካልሰጠነው ድረስ ነገም በሚተካን ትውልድ መንፈስ ውስጥ እንደ አዲስ መፈክር ማስተጋባቱ አይቀሬ ነው። ትላንት የተዘመረ ዛሬም እየተደገመ ያለ በመሆኑ ስለ ነገ ስንናገር በእርግጠኝነትም ነው። ያን የዛሬ 50 ዓመት ገደማ ግፉ በቃን ያለው ሰፊው ህዝብ አመጹን አፋፍሞ የፊውዳሉን ስርዓት ከነንጉሱ ዳግም እንደማይመለሱ አድርጎ ነቃቅሎ ጥሏቸዋል። ግፍ መቼም ግፍ ነው። ያንዱ ግፍ መጠን ከፍ ቢልና የሌላው ግፍ መጠን ደግሞ ዝቅ ቢልም ከባድ ግፍና እጅግ በጣም ከባድ ግፍ ይያልን መከፋፈል ቢቻልም ሁሉም አይነት ግፍ ያው ግፍ ከመሆን አያመልጥም። ከንጉሱ በደርጉ በወያኔውና በባለተረኛው የኦነግ ብልጽግና ሳይቋረጥ ተራ በተራ ግፍ ተሰርቶብናል። ያንዱን ገዥ ግፍ ካንዱ ማሳነስ ወይም ማስበለጥ አላስፈላጊ ስህተት ውስጥ ይከተንና የትኛው ቢገደን ይሻላል ከሚል የዋህነት እንዳንዘፈቅ መጠንቀቅ አለብን። ሁሉም ግፈኛ ገዢዎች ባገጠጠ አውሬ ጥርሳቸው ግጠውናል፣ በልተውናል፣ አቁስለው ገለውናል። ጥሩና መጥፎ ሞት የሚባል ነገር የለም። ሞት ሁሉ ያው ሞት ነው። የኢትዮጵያ ህዝብ ትግል የተጨናገፈው በደርግ ስለመሆኑ እየተደጋገመ መነገር ያለበት ሀቅ ነው። ደርግ የህዝቡን ድል መቀማቱ እስካሁን ድረስ ላለው አካሄዳችን የስህተቶች ሁሉ አንጋፋ ወላጅ ነው። ሰፊው ጭቁን ህዝብ የፊውዳሉን ስርዓት ሲገረስስ በመትኩ ሊሆን የሚገባውን መላ በመፈክር እንደሚከተለው አስተጋብቶም ነበር። ህዝባዊ የሽግግር መንግስት ይመስረት፣ አዲስና ህዝባዊ የሆነ ህገ መንግስት ይታወጅ፣ ህዝባዊ መንግስት ይመስረት፣ መሬት ላራሹ አሁኑኑ ይታወጅ፣ ዴሞክራሲና ሰብአዊ መብቶች ይከበሩ ወዘተ ተብሎ ተጠይቆ ነበር። ሆኖም ግን ፋሽስቱ ደርግ ህዝባዊ ድላችንን ነጠቀን። ግን እንዴት ደርግ ድላችንን ሊቀማን ቻለ የሚለውን ጥያቄ ደግመን መጠየቅ አለብን። መጠየቅ ብቻ ሳይሆን ምክንያቶቹንም ሳናሳነስ ወይም ሳናስተልቅ መነገር አለባቸው። ደርግ ድላችንን ቀማን ስንል ቅሚያ ሁለት አይነት ተፈጥሮ እንዳለውም ጠቆም ማድረጉ መልካም ነው። አንዱ አይነት ቅሚያ በጉልበት የሚፈጸመው ሲሆን ሁለተኛው የቅሚያ አይነት ደግሞ በማታለል የሚካሄደው ነው። ባራዳ ቋንቋ ደግሞ የጉልበቱ ቅሚያ የጉልቤ ሲባል የማጭበርበሩ ደግሞ የፊንታ ቅሚያ እንደሚባለው ማለት ነው። ጥርት ባለ አነጋገር ብዙዎች የደርግን ቅሚያ የህዝቡን ድል ደርግ ማጅራት መታው ሲሉ ይገልጹታል። ከማጅራት መብታት የጠነከረ ቃልም ቢኖረው ቢነገረን እንዴት መልካም ነበር። የደርጉና የወያኔው ቅሚያ ጉልበት አዘል ሲሆን የባለተረኛው የኦነጉ ብልጽግና ደግሞ ፊንታ የሚባለው አይነት ነው። ግግም ብሎ የሚመጣን የጉልቤ ሴራ ቶሎ መረዳት ሲቻል ፊንታዘል ሲራግል ቶሎ ላይ ገለጸልን ይችላልና የምንነቀው ጉዳት ከደረሰ በኋላ ይሆናል የብልጽግናው መሪ ሙልጭልጭ ይያለ ብዙዎች ምንነቱን እንዳይረዱት የሆነው ፊንታስ ለሚያውቅ ነው ማለቱ ስህተት የለው እንግዲህ ከዚህ በኋላ በጉልቤም ሆነ በፊንታስ አንበለጥ ኢትዮጵያችንን ማዳን ይተበቀብናል በደርግ የተጨናገፈውን ህዝባዊ ድል አሁንም መጠየቅ ያለበትና አማራጭ የሌለው ግዳጃችን ሊሆን ይገባል ራዮቻችን ከላይ ተጠቀሱት መፈክሮች ናቸውና እነሱን ተግባራዊ ለማድረግ በቅድሚያ ጣላትና ወዳጅን አንገዋሎ መለየት የፖለቲካ ጥበብ ሁሉ መጀመሪያ መሆኑን ማመን አለብን ይህ የፖለቲካ ጥበብ ሁሉ መጀመሪያ በወጉ ካላስተናገድ ወዳጅ ከሚባሉት ጋር ማበርና መተባበር ቀጣዩ ጉዟችን ይሆናል ማለት ነው ይህን የፖለቲካ ጥበብ ሁሉ መጀመሪያ በወጉ ካስተናገድ ወዳጅ ከሚባሉት ጋር ማበርና መተባበር ቀጣዩ ጉዟችን ይሆናል ማለት ነው በዘመኑ ያኔ ህብረትና ቅንጅት የሚባሉ ህዝባዊ ድርጅቶች ተፈጥረው እንደነበር የቅርብ ጊዜ ታሪካችን ነው የመተባበር ጥያቄ በተነሳበት ወቅት ተቃዋሚዎች ተባበሩ ወይ ተሰባበሩ የሚል ጥሪ ከዳር እስከ ዳር መስተጋባቱን በጥሞና እናስታውሳለን የተጠራው የተቃዋሚዎች አንድነት ከጅምሩ ተደናቅፎ አንድ ሳይሆን ሁለት ራስ ይዞ ብቅ በማለት አንዱ ራስ ቅንጅት ሌላው ደግሞ ህብረት የሚል ማራኪ ስሞችን ይዘው ጎራ ለዩ ገና ካፈጣጠራቸው ማግስት በፍቅር ሳይሆን በጎሪት ተያዩ ቅንጅት ያልተመቸው የልደቱ ቡድን ወደ ህብረቱ ተጠጋና በህብረቱ መስረታው የስለላ ስራ እንደያዘ ሲታወቅበት ከህብረቱ አፈነገጠ ቅንጅቱ በብርሃኑ ነጋ ተናጠ ህብረቱ እንደ ያባይነቱን ጠንካራ ቡድን ይዞ እስከምርጫው ወቅት ተጓዘ አገር ውስጥ በህጋዊነት የሚንቀሳቀሱት የመረራ እና በየነ ጴጥሮስ ድርጅቶች ከዲያስፖራ የተሰበሰበው ወፍራም ብር ተለገሳቸው እነሱም ብሩን ከያዙ በኋላ ህብረቱን ከርተው አንጃ ፈጠሩ ቅንጅት በመርጫው ወቅት የህዝብ ድጋፍ አገኘና አዲስ አበባን አሸነፈ ግን የአዲስ አበባ ከንቲባነት ለማይገባ ሰው ሰጥተው ፓርላማ እንግባ የሚል ንትርክ አንስተው እንዳይሆኑ ሆነው ተቃጠሉ ከላይ የተነሳው የፖለቲካ ጥበብ ሁሉ መጀመሪያ ጣላትና ወደጅን መለየት ነው የሚለው በህብረቱም ሆነ በቅንጅቱ አልተተገበረም ወይ ተባበሩ የሚለው የይድረስ ግፊት ብልህነትን ቀማል ህብረቱም ሆነ ቅንጅት በጉልቤ ሳይሆን በፊንታ ተፈቱ የሁለቱ ድርጅቶች ሙከራ የሚደገፍ ቢሆንም ግን አጭበርባሪውን የወያኔን አከርካሪ መስበር አልቻሉም ነበር ቢሆንም ለወደፊቱ የሚበጁን እጅግ በጣም ጠቃሚ የሆኑ ተመክሮዎችን ይሰጡናልና የህብረቱን እና የቅንጅቱን ተመክሮዎች ማጤኑ አስፈላጊነቱን ልንክደው አይገባም ዛሬ የደረስንበት የትግል ዘመን ከ60ዎቹ ዘመን ጋር አንድ የሚያደርጉት ብዙ ምክንያቶች አሉ ያለነው የዛሬ 50 ዓመት ገደማ በደርግ በተጨናገፈው ህዝባዊ አመጽ ላይ ነው ዛሬም እንደ ትናንቱ መፈክራችን ህዝባዊ የሽግግር መንግስት እንዲመሰረት አዲስ ህዝባዊ ህገ መንግስት እንዲታወጅ ህዝባዊ መንግስት እንዲመሰረት መሬት ላራሹ ዴሞክራሲና ሰብአዊ መብቶች እንዲከበሩ ወዘተ መፈክሮችን አንግበል ለህዝባዊ ድል መታገል አለብን በርግጥ ያሳለፍናቸው የገዢ ክፍሎች በቅርጽ አንድ መልክ ባይኖራቸው በይዘታቸው ግን ሁሉም ግፈኛና በኃይል መግዛት ላይ የተካኑ ናቸው አንዱ ገዢ ክፍል ከቀዳሚው ገዢ ክፍል በወረሰው ጥፋት የመግዛት ጉልበቱን ማዳበሩ አልቀረም የፍየል ወጠጤን እያዘፈነ መግደሉን ጀብዱ አድርጎ በጋድ ያስለፈለፈው የነበረው የፋሽስቱ ደርግ አውሬ ባህሪ ወያኔ ቀየር በማድረግ በሰውር እየገደለ ግን ለቅሶ ደራሽ በመሆን ህዝቡን ሊያጭበረብር ሞክሯል አልሰራለትም አይባልም ባለተረኛው ብልጽግና የተባለው ሙልጭልጭ ፓርቲ ማርካፉ ጠብ የሚል መሪውን ከፊት አሰልፎ ኮትኩቶ ባሳደጋቸው በርካታ ግልገል ፋሽስት ቡድኖቹ ቡራኬ እየተሰጣቸው ማለትም መሳሪያ እያስታጠቃቸው መረጃ እየሰጣቸው የጥቃት ጊዜያትን እያመቻቸላቸው ሲደገሙ ድጋፍ እየሰጣቸው ወዘተ የአማራን ዘር ማጥፋትና የኦርቶዶክስ ቤተክርስቲያናትን እንዲወድሙ ስውር ፈቃድ ደግሷቸዋል የገዢዎችን የውጭ መልክና የውስጥ ባህሪያቸውን መገንዘቡ ለህዝባዊው ትግል እገዛ ይኖረዋልና በቀላሉ መታየት የለበትም ደርግ ያለምንም ደም ኢትዮጵያ ተቀደም መፈክሩ የግማሽ ቢሊዮን ህዝብ ደም እንደ ወራጅ ወንዝ እንዲጎርፍ አድርጓል የወያኔዎቹ የብሔረሰብ መብት ኢትዮጵያ በቋንቋዎች ብትንትኗ እንዲወጣ ለማድረግ እንደሆነና ባለተራው ሙልጭልጩ የኦነግ ብልጽግና ኢትዮጵያዊነት ሱሴ ነው ብሎ ማነ ሁለት ዛሬ የት ላይ እንደከተተን እያየነው በመጸጸት ላይ አለን እንግዲህ የፖለቲካ ጥበብ መጀመሪያ የሆነውን ጣላትና ወዳጅን ለይተናል የሚል ግምት አለኝ ሙሉ በሙሉ በግምቱ ባልተማመንም ግምቴን ግን ሁሉን ባይሆንም አብዛኛው ከተጋራኝ መልካም ነው በመከተል ደግሞ ጣላቶቻችንን በተቃራኒ ጎን አሰልፈን እየታገልናቸው ወዳጅ የተባሉትን ደግሞ በማስተባበር የተደራጀ ግንባር መፍጠር ቀጠሮ የማይያዝለት አጣዳፊ ግዳጃችን ሊሆን ይገባዋል ያለማወላወል በግንባር ውስጥ በኢትዮጵያዊነት የሚያምኑትን ሁሉ አስተባብሮ ብሩህራኤ አንግቦ ለመታገል መወሰኑ አፋጣኝ ውሳኔ ሊጠይቃል የሚፈጠረው ግንባር ሰፊውን የኢትዮጵያ ህዝብ በተለይም ወጣቱን ካላቀፈ ከጀማመሩ ግድፈት አለው ማለት ነውና ሊታሰብበት ይተበቃል ያገር ቤቱ የግንባር ትግል ሲመቸው ግልጽ ሳይሆን ደግሞ በህቡ መሆን አለበት ወገን ወይ ባንድ ላይ ተረጋግተን ለመታገል ካልተሰለፍ ጣራቶቻችን አሁን እያደረጉ ያለውን ዘር የማጥፋት ሥራቸውን ያለ አንዳች ተቀናቃኝ የበለጠ እያፋፋሙ ያጠፉናል ህዝብ ከተባበረ ጣራት የታጠቀውን ቢታጠቅ ድምጥማጡን እናጠፋዋለን በሁላችንም ጆሮዎች ውስጥ የሚያቃጭለውን አትነሳም ወይ የግፋ ገዛ አይበቃህም ወይ የሚለውን ያላረጀ መፈክር እየዘመር ለማይቀረው ህዝባዊ ድል መዘጋጀት አለብን ሲሉ መልእክታቸውን ያደረሱን አካሄድ አወቀ ናቸው
አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይተካለላል ሳምንት አርብ እስከምንገናኝ ደህና ቆዩን
Yeah.